ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 15 ቀን 2015 ዓመተ ምህረት ነው። ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ነሐሴ 15 ቀን 1357 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ
ዝግጅታችንን በዜና እንጀምራለን። በማስከተልም ከፍተኛ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም በእሁድ ምሽት ዝግጅታችን ጀምረነው የነበረውንና የኢትዮጵያ ወዴት የውይይትና የመረጃ ልውውጥ መድረክ ቀዳሜ ነሐሴ 13 ቀን ተላልፎ የነበረውን ዝግጅት ሁለተኛውን ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ከሰሞኑ በሰሜን ኢትዮጵያ ክፍል ማለትም በአማራ አካባቢ በጎጃም በጎንደርና ወሎ እንዲሁም በሸዋ ስናገር አገዛዝና ስራሱ ጋር የተደረገው ህዝባዊ ኃይል ውጊያ ተጠናክሮ ቀጥሏል። ሰሞኑን በማክሰኝት ላይ 80 ወታደሮች በአማራ ህዝባዊ ኃይል ይዘ ተደርገዋል። እነዚህ 80 የሚደርሱ ወታደሮች ስድስቶች ሲሞቱ ሁለቶች ደግሞ ሲያማንቸል ያሉ ሙሉ በሙሉ የተማረከ ሲሆን ከሙጭ ዙሪያሶች በህዝብ ኃይሉ ቁጥጥር ስር ውሏል። ለመቀጠልም የጎሎ የሰማን አካባቢ ላይ ሶስት ጀነራሎች ሙሉ በሙሉ ተደርሰዋል። በተያያዘ ሶስት ሻለቃም ሞተዋል። የመረመታ ሲብልትና ተፈታሲውም ከነነሱ ተይዙ አጃጅ ተመሰረ ይገኛል። ቦታ ላይ የሆነ ግመል የተባለው ዋናው ጃንመሮን ጋር እየተነጋገረ የአማራ የሚያሰራምሰው እና የሚጠብሱ አገዘ ሰራሲ ሰራዝብ ኦነግ ዋናው ስሙ ተይዟል። አሁን የህዝባዊ ኃይሉ መረጃ እያጣራበት የሚገኝ ሲሆን ሰራዝብ ቡድን ያለምንም ቅድመ ሁኔታ በመረሸን የአማራ ህዝብ ኃይል ኢትዮጵያነትን እያስቀጠለ ይገኛል። አገዛዙ በቀጠረኝቸው አማካኝነት የአማራ ከተሞችን ለማሳመን ሞከራ እያደረገ ቢሆንም ህዝቡና ያገዛዙ ቅጥሮች የሚያነሱ ጥያቄ በተቃራኒ በመሆኑ ያለመግባባት አይተዋል። በዚህም ሳይግራፉ ተገደዋል። ደግሞ በዛሬው ዕለት ትናንትና 4 ሰዓት የጀመረ እስከ ዛሬ የቀጠለው ልቸና ከተማ እና ድሮዋ በበረንታ እንዲሁም ደግሞ ለምቸንና ፈነገብራን ደብረወርቅን አካቶ የተደረገ ያለማቋረጥ የህዝባዊ ኃይሉና የጸረ ህዝቡ ቡድን ጦርነት ተጠናክሮ ቀጥሏል። ዛሬ በብቸና ከተማ የተደረገው ውጊያ እጅግ በጣም አስደማሚና ሁለቱም ኃይሎች መካከል የተደረገው አስቀያሚና በርክንስን እያስቀረገ ሲሆንም የጸረ ህዝቡ ቡድን ግን ሽንፈት እንዲከናነን ተገድሏል። የብቸና ሰማይ የበላይ ዘለቃ የቁርጥ ቀን በርካታ ምሽግን ቆፍረውና አዘጋጅተው ከ300 እስከ 400 አካባቢ የሚገልጽ የዙሪያው ህዝብና የአጎራባች ወረዳዎችና ጠቅላላ በዞኑ የሚገኙ ቁርጠኛ የአማራ ህዝባዊ ኃይልን የተቀላቀሉ አካላት ይህ ምሽግ አጠናክረው ብሬን፣ ዲሽ፣ ስናይፐር፣ የነፍስ ወከፍ መሳሪያ ክላሽና እንዲሁም መትረጊስ ብሎም ደግሞ የተለያዩ የካታ መሳሪያ ሀገራችን በመያዝ ህዝባውያን ያሰፈ ጦርነት የተካሄደ ቢሆንም መከላከያ ኃይል ወይም ደግሞ የሆነ ተላላኪ ቡድን እባካችሁ መንገድ ስትሆን እንዳስ እኛና ጋራ አንወጣም የሚል ማሳለያ ሀሳብ እንዳነሳላቸውም መረጃ ደርሶናል። ማሳለያ ሀሳብም ደግሞ መንግስቱ እንጠቀምበት እኛ እንለፍ እናንተ ጋር አይነት ውጊያ እናካሄድም ከሆን የሚል ሲሆን ህዝባዊ ኃይሉ አረኳያለ ማሰብ ወደ መካር በማድረስ ወይም ደግሞ በስለት በኩደረው መንገድ መንገድ እንስታችሁ እለፉ ምንም ህዝብ ጋር እንዳትገናኙ የሚል ፍቃ የሰጣቸው ቢሆንም ለይጠር ህዝቦች በርካታ ምሽጎችን በነፃነት ያለፍና የተለመዱ ቢሆንም ቃል ከደረሰ በኋላ ግን የከተማ አስተዳደሩ ትምህርት ቤት በመግባት ከዚህ ቦታ የተቀነቀን የለም እኛ ከዚህ መነሳት አፈልግም በማለት እንደተቀመጡ መረጃውን አግኝተናል። ከዚህ በኋላ ነው መጨረሻ የሚባለው የሞት የሽረት ጦርነት የተካሄደው። ይህ ባይነናታ ነው ከተራሪ ቡድን ጋር ጦርነት ያካሄደ ቢሆንም በቅንቡላ ወይም ደግሞ በመድፍና በተለያዩ በሞርተር ታንክ በዙሪያ ሶስትና በቡድን መሳሪያዎች ውጊያ ያደረገ ቢሆንም ተራሪ ቡድን የአማራ ህዝብ ደግሞ አስከፈናለሁ የሚለው ንጹህ ቡድን ግን በሬን በስናይፐርና በክላሽ ብሎም አብራራውና በጓንዴ ሚሽል እንዲሁም ከዩ የነፍሰወከፍ መሳሪያዎቹ የተደረገ ቢሆንም በመከላከያ ወይም ደግሞ በኦሬዲ የተረር ጉድ በኩል ግን በርካታ ሽንፈቶችን የተከናነበ ሆኖ ተገኝቷል። የሽረት ውጊያ፣ የጨረታ ውጊያ እና የተለያዩ ውጊያ ሽንፈት የተሰጠው ቢሆንም እንኳን ይህ ተረር ቡድን ግን ሙሉ በሙሉ ድል እንዳልቀን ነው እና ሳፎች የተሰዉበት እንደሆነ እና የአማራ ህዝብ ኃይል ሙሉ በሙሉ መሳሪያ የማረከ ያገኘ ሲሆን በመጨረሻም ተረር ቡድን ተረርነትን ያስመሰከረበት ተግባር ፈጽሟል። ይህም በውጊያው ሰዓት መስመር ላይ የተገኙ ንጹሃንን የመረሸን ሙሉ በሙሉ የመደምሰስ እና ፋኖ ጋር ፊት ለፊት ነው ካተው ተረር ቡድን ልዩ ኮማንዶ የሚሰሩትን በሄሊኮፕተር በማውረድ ተፋራጅ እዚህ አካባቢ እንዲሰፍሩ በማድረግ እነዚህን ንጹሃንን በተለይ ደግሞ አሉ የሉም ተብሎ የሚጠበቁ የአካባቢው የገበዛ ተኩሰው የማይሰጡ በርካታ ሊቃን ወይም ደግሞ የጦር መኮንኖች በአማራ ህዝብ ኃይል በኩል እየተሰዉ እንደሆኑ መረጃዎች ደርሰዋል። በጸረ ህዝቡ አያዝ በኩል ግን የእግረኛውን ሰራዊት ሙሉ በሙሉ ተደምስሶ አሁንም ደግሞ በፋሲድ ከሄሊኮፕተር የወረዱ ኮማንዶች ተደምሰው በመጨረሻም ተተኪዎቹ በመጡበት ሰዓት ተተኪ ፋኖ ኃይል ባለመገኘቱ ምክንያት የተወሰኑ የተሰዉ ቢሆንም ለንጹሃን ህዝብ ሲባል በደፈጣ ያፈገፈጉ እንደሆነና አሁንም እነዚህ ንጹሃን አስክሬን እና የበርካታ ፋኖች እንዲሁም የተረር ቡድን የሰዉት አስክሬን ሙሉ በሙሉ ያልተነሳ ቢሆንም አማራ ህዝብ ኃይል ፋኖ ግን ደሜን ስምሳለው አሳፋይን እዚሁ ላይ ያሳይተው በማለት አደረጃጀቱን አጠናክሮ ተመልሶ ዛሬ ምሽት ወደ ጦርነቱ እንደሚገባም መረጃዎቹ ሰውናል። ይህ ተረር ቡድን ይህ አልበቃው ብሎ በማሰኝት አካባቢ ዙርና በጎንደር በለሳ የጦርነት ቀጠና በዛሬው ዕለት ውለዋል። በሻዊት ባታየ ጣም ጦርነቶች እንደነበሩ መረጃዎቹ ደርሰውናል። ወሎ የተለያዩ አካባቢ ጦርነቶች ተደርገዋል። በተለይ በጎንደር በለሳ አካባቢ የተደረገው ጦርነት ሙሉ በሙሉ በህዝባዊ ኃይሉ የበላይነት ተጠናቋል። የአማራን ህዝብ ሙሉ በሙሉ ነፃ ወጥቶ ጦርነቱን ስትበና የአማራ ህዝብ ኃይል ፋኖ ቆርጦ ተነስቷል። በአሸፈር አካባቢ በእስር ቤትና ዙሪያዋ ላይ የነበረው ጦርነትም ተከትሎ ቀጥሏል። ከትላንትና ምሽት ጀምሮ የተጀመረው ተኩስ ልውውጥ አካባቢ ላይ ያሉ የተኛው ኃይል ፋን የቀጥረኛው ኃይል የወዴድ ቡድ የመከላከያ ኃይል ሙሉ በሙሉ የተጠፈሰ ቢሆንም እንኳን ከኋላ ፈንፍገው ከባህሪና አጎራባች አካባቢዎች እንደገና ሰው ለመምታት እንደቻሉም መረጃዎችን አግኝተናል። የአማራ ህዝብ ኃይል አሁን ክራን ኢትዮጵያን አላስደሰን በንትወኒ የተንቀሳቀሰ ይገኛል። ግን ለአማራ ህዝብ ኃይል ለኢትዮጵያ ለዛሬ ነበረን ሬኮርድ ተጋበርካ
ያሰቡም የሱዳን አስናሉ የማዕዘን ድንጋይ አንተ ታሪክ ሙዳት ሀገሪ አድመሽ ነገይም ትሆኛለች ከላይ ሀገሪ ሀገሪ
የሰኞ ነሐሴ 15 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ላይቀርሞቱ መንጠራውቱ የዘረኛው ኮሎኔል አገዛዝ ወደ መቃብሩ እየተጓዘ ቢሆንም አሁንም ነፍስ ሊዘሩበት የሚሯሯጡ በስተዋል። የሳውዲ አረቢያ አድሃሪና ዘረኛ መሪዎች የኢትዮጵያ ስደተኞችን በየመን ድንበር በብዙ መቶዎች ጨረሱ ተብሎ ሲጋለጥ ወራዳው ኮሎኔል ዳግም ሳያፍር ኢትዮጵያን ለአረብ ኤሚሬትስ እንደሸጠ በፊርማው አረጋግጧል። ኤሚሬትስ በጠረፋኖ ስምሪትና ዘመቻው ተደግፈው ዘንድ ለምኖ አውንታቸውን ሰጥተውታል። ያልጠበቅነው አይደለም። የወያኔ ወዳጅ አሜሪካም እንግሊዝም መጋጃዎቻቸውን የፋኖን ትግል አደናቅፉ ብለው አስተማርተዋቸዋል። ለጥቅም ብላ ከኮሎኔሉ ጋር የተወዳጀችው ፈረንሳይ በጁላይ 14 የክብር እንግዳ ብላ አርመኒያውን ጌታቸው ረዳን የጋበዘች ሲሆን የተገኙትንም ያስገረማቸው ግን ተጋባዥ ወዳደሮች ከውዳቂ ዘረኛ ጋር አብረው ፎቶ ሊነሱ ሲሽቀዳደሙ ማየታችን ነው ብለዋል። የፖለቲካ ስልጣኑን በውዴታ የሚለቀን አገዛዝ እንኳን በኢትዮጵያ በመላ አፍሪካም ለማየት አልታደልንም። መፈንቅለ መንግስት የተበራከተው አለምክንያት አይደለም። ለፈረንሳይና ለአሜሪካ ያደረውን ባርዙሚን መኮንኖች ስለገለበጡት ጌቶቹ እየተንጫጩለት ነው። ኒጀር ለኒውክሊየር ቦምብ አስፈላጊ የሆነው ዩሬኒየም ማዕድን ባለቤት ስለሆነችና ይህንንም ፈረንሳይ በግል ይዞ የሚበዘብዘው በመሆኑ ፈረንጆቹ መፈንቅሉን አውግዘው ቢንጫጩ አስገራሚ አልሆነም። ይህ እንደገና የሚያረጋግጥልን ሐቅ ፈረንጆች አፍሪካን አገሮች በእጅ አዙር ቅኝ ገዢ እንደያዙና የህዝቦች ጠላት እንደሆኑ ነው። በወያኔ ጊዜ ሰላም አምጪ ወዘተ በሚል የተጠቀሙባቸው እነ ኤፍሬም ይስሐቅ፣ ኃይሌ ገብረስላሴ ወዘተ አሁን ከሽፈውባቸው አለን ሊሏቸው ባይችሉም ተኪ ሻለቃዎችን ለዘረኛ ፍኖተ ካርታ አርቃቂዎችን ይዘው ተነስተዋል። ፋኖና ህዝብ የጀመሩት ትግል የሞት ሽረትና ከባድ ህይወት መስዋዕትነትን ጠያቂ እንደመሆኑ ትግሉ የነብር ጭራ ይዙ ከያዙ አይለቁ በሚል ቆራጥ መንፈስ ይቀጥላል እንጂ እርቅ፣ ድርድር፣ ሰላም፣ ፍቅር የሚለው በአሁኑ ጊዜ ከንቱ አዘናጊ ልፈፋ ነው። ለእኛም ይገባን አገር ፍቅር ነው። በጠላት ላይ ጥላቻ ቢያንሰን ነው። አጋድመው እያረዱን በትግል እናስቆማቸዋለን እንጂ አንገታችንን መስጠቱ መቀጠል የለበትም። ግልፍተኛውንና ፈርጣጩን ኮሎኔል ኢሃፓ ታግሎ ራሱን ለፍጅት አጋፈጠ፣ ፋኖም ድሮን ያለውን ዘረኛ አገዛዝ እታገላለሁ ብሎ አማራውን አስጨፈጨፈ የሚሉ ጉዶች ብቅ ብቅ ብለዋል። አፋቸውን ሞልተው ድሮን ያለውን አገዛዝ በትጥቅ ትግል ለማሸነፍ መሞከር ዘበት ነው ያሉን ሽንፈተኞችና ሐፍረት አልባ ተጎንባሾች ነበሩ። የድሮኑን አባት አሜሪካንን ግን ታሊባን ወቅቶ አሸንፎታል አባሮታል። ባለ ድሮን ፈረንሳይ በምዕራብ አፍሪካ ፍርጠት እንጂ የድል ባለቤት ሲሆን አላየንም። የህዝብ የተባበረ ኃይል የማያሸንፈው ኃይል የለም። ሞት አልባን ትግል ደግሞ ባንዳዎችና የኢሰፓ ፋሽስቶች ምንነቱን ሊያስጨብጡን አልቻሉም። ደርግም 60 ዜጎችን ረሽኖ ችግሩን በኃይል ሊፈታ ተነሳ እንጂ ግድያውን አበራከተ እንጂ ትግሉን በሰላም ፖለቲካ ነበር ተቃዋሚዎቹ የያዙት። ጠላት ኃይለኛ ነውና አናሸንፈውም በሚል ቅድማያቶቻችን እጅ ሰጥተው በነበር ይሄኔ የሶላቶ ጫማሳም ሆነን በቀረን ነበር። ሙሶሊኒን ገጥመው በሚሊዮን ደረጃ የተሰውት ዜጎች አርበኞች የሚያኮሩን አርአዮቻችን ናቸው። ባንዳን እስከዛሬም የምንጠላው የነሱን ደም ወኔ ወርሰን ነው። አልችልም በባርነት ልገዛ የሚል ታሪክ ማንም አላወረሰንም። ፍጅት በአማራው ላይ የተፋፋመው አማራው በትጥቅ ትግል ስላመሳቸው አልነበረም አይደለም። በቃኝ መፈጀት መታረድ በቁም መቃጠል በቃ ኢትዮጵያን ማሰቃየት መከፋፈል ማዋረድ ስላለ ብቻ ነው። እንብኝ ማለት ደግሞ ግዳጁ ፋኖን መደገፍ ማለት ኢትዮጵያን መታደግ ነው። ለማያቁሽ ታጠኝ እንደተባለው መዘረኛው አቡነ ማቲያስ የካድሬው አቡነ ጳውሎስ ደቀ መዝሙር ዛሬ እርቆ ሰላምን ሰባኪ ሆኗል። ሲኖዶሱን ለዘረኞች ያስጎነበሰ ሃይማኖትንም ህዝብንም ለጥቃት ያጋለጠ ቤተክርስቲያን ለዘረኞች አሳልፎ የሰጠ አማራ እንደበግ ሲታረድ ያልተነፈሰና በፖለቲካም በነደረጀ ዴሬሳም ጊዜ የኢፒዲኤ የአሜሪካ ታዛዥ ድርጅት አባል ሆኖ ያገለገለ እርኩስ ፍጥረት ነው። ወያኔ ሲጠቃ ገዢው ስርዓት ጉድ ሲፈላበት ሰላም ብሎ ይነሳል አዛዦቹን ከውድቀታቸው ለማዳን። ምን ሰላም ያውቀና ይህ ጠምጣሚ ወያኔ ይከተላል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከ1981 ዓ.ም ጀምሮ ላለፉት 34 ዓመታት ጥራት ያለው አቋም ይዞ ይንቀሳቀስ ስለነበር ባንዳና ፋሽስት የሁለት ቢሊዮን ሆዳሞችን እርቃን በማስቀረት ይታወቃል። አዎ አካፋን አካፋ ነው የሚለው ባንዳን ባንዳ ሌባን ሌባ ስርዓቱንም የዘረኛ ፋሽስቶች ስብስብ የበለጠ እንዲረዳ ዛሬም በ1915 ዓ.ም የሳተላይት ስርጭት ስንጀምር አስተላልፈነው የነበረውን ፍኖተ ዲሞክራሲና ቋንቋውን እነሆ። ፍኖተ ዲሞክራሲና ቋንቋው በፍኖተ ረጅም የስርጭት ዓመታት ለአድማጮች የቀረቡ ጥያቄዎችን የመለስን ቢሆንም አሁንም ማብራራቱ የግድ ሆኖ ይገኛልና የሚከተለውን ማስፈሩ አስፈላጊ ሆኖ ይገኛል። ለምንስ ወያኔን የኢትዮጵያ መንግስት አንለው? ወያኔ የኢትዮጵያ መንግስት ሳይሆን በአገራችን ላይ የመጣ መርገምና መቅሰፍት ነው። ወያኔ ኢህአዴግም አይደል? ኢህአዴግ የወያኔ ጭምብል ነው። ይህን መረዳት የተሳናቸው መለስን በኃይለ ማርያም ሲተካ ይህ የወያኔ አሻንጉሊት በራሱ የሚንቀሳቀስ መስሏቸው ተጠብቆ ነበር። ኢትዮጵያን ቀጥቅጦ እየገዛ ያለው ወያኔ ብቻ ነው። ለምንስ የወያኔ ባለስልጣኖችን አንቱ አንላቸውም? ስልጣን የያዘን ሁሉ አንቱ ብሎ ማክበር በራሱ ስህተት ነው። ለባለስልጣንና ቤተመንግስቱም ከበሬታ የሚኖረን በህዝብ ተመርጠው ለህዝብ የቆሙ ሲሆን ብቻ ነውና አንተ መባላቸውም ሲበዛባቸው ነው። የወያኔ የጎሳ ፌደራል ተቋም ክልል አንቀጽ 39 ወዘተ ግሳንግሱን ስለማንቀበል ክልል እያልን ማቅረብ አንችልም። ክፍለ ሀገሮች ጠቅላይ ግዛቶችን በቀደም ስማቸው ብንጠራም ይህን መርህና አቋም በመከተል ነው። የተቀየሩ የቦታ ስሞች ቀደም ህዝብ ሲጠራቸው ወደ ነበር ስም ቢመለሱ ግን የምንቃወም አይሆንም። የፍኖተ ዲሞክራሲ ዋና ሚና ወያኔን ማጋለጥና የህዝብን ጎራ ማጠናከር በመሆኑ ይህንን በትኩረትና በጽናት ለመወጣት ሲጥር 15 ዓመታት አልፈዋል። በመሆኑም ፍኖተ በተቻለው መጠን የህዝብን ጎራ የሚጎዱ ዜናዎችን ሆነ ትችቶችን የሚያሰማ ባይሆንም ትግሉን ሊያጠናክሩ የሚችሉ ገንቢ ሂስና ትችቶችን ማቅረብ ደግሞ ግዳጁ አድርጎ ያሰማል። ፍኖተ ዲሞክራሲ ለዘረኞች፣ ትምክህተኞች፣ ወያኔዎችና ቅጥረኞቹ መድረክ አይሰጥም። ፍኖተ ዲሞክራሲ የኢትዮጵያ ህዝብ ድምፅና radio now.
Oh, yeah, I'm a ላይ ደሞ ጃሎ
አድማጮቻችን በማስከተል ኢትዮጵያ ወዴት የውይይትና የመረጃ ለውጥ መድረክ ቀዳሜ ነሐሴ 13 ቀን የተላለፈውን ፕሮግራም ሁለተኛውንና የመጨረሻውን ክፍል እናሰማለን።
የህዝብ ወገን ሆነው አሁን የሚታዩና የሚቆጠሩ የሚዲያ አካላት ህዝባዊ የሆነ ማስተንቀቂያ ሊሰጣቸው እንደሚገባና እነሱም ይሄንን ወዲያ ሊያውቁት እንደሚገባ ነው። የልደቱ አያሌውን ካነሳው የልደቱ አያሌውን የታሪክ እማያት ኢትዮጵያዊ የለም። በኢትዮጵያ የነጻነትና የዲሞክራሲ ትግል ታሪክ ውስጥ ላለፉት 40 አመታት ይህ ግለሰብ ከልጅነቱ ጀምሮ በዚህ ሁኔታዎች የተጫወተው ሚና አሰቃቂና እስከመጨረሻው ታይም አሁን እስካለንበት ሰዓት ድረስ በተቃራኒ ከህዝብ ጥቅም በተቃራኒ ቆሞ ሳያሰልስ እየተዋጋ ያለ አስመሳይ ከሃዲ ፍጡር እንደሆነ የኢትዮጵያ ህዝብ ያውቀዋል። እነኛ የሚዲያ አካላትም ይሄንን ሰውዬ እንደ ፖለቲካ ሊቅ እያሉ የሚያቀርቡት የራሳቸው ህልም እንጂ የኢትዮጵያ ህዝብ እንዳልሆነ ያውቁት ይገባል። ምህረትም አይደረግላቸውም ከእንግዲህ ወዲያ ከነዚህ ጋራ። ልደቱ አያሌውን የኢትዮጵያ ወዳጅ አድርጎ ወያኔ ሰሜኑን ክፍላችንን በወረረበት ሰዓት የሱን ሆቴል አይደለም የመዝናኛ ቢሮ አድርገው ሲጠቀሙበት የነበረ ይሄ ምንድነው የሚያሳየው? በዛ አካባቢ ለሚኖር ህዝብ የዚህን ግለሰብ ከዚህ አገዛዝ ጋር ያለውን ግንኙነት ቁልጭ አድርጎ የሚያሳይ ይሄ እንግዲህ በአሁኑ ሰዓት የህዝብን አንድነት አንድ ሆኖ መታገል ምርጫ እንደሌለውና በተናጠል እየተነጠልን ከመንገደል አሁንም ቢሆን አንድነታችንን አጠንክረን ይሄንን አስቀያሚ ስርዓት ማስወገድ አለብን የሚለው ሁኔታ አንገብጋቢና የጊዜው መፈክር እንደሆነ መለስ እንግዲህ ይሄንን ካልን በተለይ ደግሞ ያሁን ባለንበት አሁን ሰዓት ላይ ትግሉ እንደዚህ በከፍተኛ ደረጃ በደረሰበት ሰዓት ላይ ብዙ ጎራ የተረበሸበት ሁኔታ ይታያል። አስመሳዮች ተረብሸዋል። ገልጣዮች፣ አክራሪ ብሔረተኞች ተረብሸዋል። በከፍተኛ ተረብሸዋል። በዛው አንጻር ደግሞ ህዝባዊው ኃይል ልቡ ተደናግጧል። በቆራጥነት ቆመ፣ ለመሰዋት ወስኗል። የዚህን ህዝብ ደግሞ ትግል በምኞትና በተስፋ በሰፊው የሚጠባበቅ ደግሞ ሰፊው የህብረተሰባችን አካል አለ። በተለይ አሁን የሰፊው የዚህ የሰሜኑ ሀገራችን የአማራ ህዝብ የሚያደርገውን ህዝባዊ ትግል በጉጉት የሚጠብቀው የኢትዮጵያ ህዝብ በአብዛኛው ይሄንን ትግል ለመቀላቀል ዝግጅት እያካሄደ እያሰበ ያለበት። በዛው አንጻር ደግሞ ፍራቻን፣ ስጋትን እና ሽብርን የለቀቀባቸው በተለይ የኦሮሞ አክራሪዎችና የትግሬ አክራሪዎች አካባቢ ከፍተኛ ውጥረት ተፈጥሯል፣ ጭንቀት ተፈጥሯል። የማይቀር ጭንቀት ደግሞ የሚቀራቸው ጭንቀት ይሄ ያለ ከውስጥ ደግሞ የህዝብ ወዳጅ መስለው በየፓርላማውና በየክልላዊ አስተዳደርን ትውስጥ ባንድ በኩል አገዛዙን ልክ እንዲያወገዙ ታስተውስ እንደሆነ ለማ መገርሳና አብይ አህመድ ኢትዮጵያዊነት መንፈስ ነው ብለው ሲመጡ ይሄንን ዛሬ 5 አመት ሙሉ ያካሄዱትን የጋኔላዊ ስራ በውስጣቸው አመቀው ነበር። ኢትዮጵያዊነት መንፈስ ነው ያለው። አሁንም ደግሞ እነኚህ ከውስጥ ያንን ጋኔላዊ ተናቸውን አመቀው ፓርላማውን ላይ ተሰብስበው አገዛዙን ያወገዙ ያንን ያገዛዝ ስርዓት ለማስቀጠል የሚሞክሩ ግለሰቦች እንዳሉ ስማቸው መጥቀስም በትክክል ያስለማፈልግ እንደነ ገዱ አንዳርጋቸው የመሳሰሉ ግለሰቦች ታሪካቸው አርፈው ቁጭ ማለት ሲገባቸው እንደገና ደግሞ አሁን የመጣውን ትግል ለመቀልበስ በሚያስመስል ደረጃ ያገዛዙን ስርዓት ለማስቀጠል እያደረጉ ያሉት ፖለቲካዊ እንቅስቃሴ እንደነም ተራ።
ኦኬ አመሰግናለሁ። እስኪ ወለዚህ ከመሄድ በፊት አንዳርጋቸው ጽጌ ስለሚለው ትንሽ ማለት ፈልጋለሁ እና አንዳርጋቸው ጽጌ ያጣ ከነበረው ወያኔ ሆኖ ለወያኔ እንዴት ማገልገል እንደሚችል እንግዲህ እንደሱ አይነት ስብዕና ያላቸው ሰዎች ነው ሊገነዘቡት የሚችለው ይሄን ነገር ማለት ነው። ለማንኛውም ያጣ ነበረ ይሉታል እና ከዛ ወያኔ በገባበት ጊዜ የአማራ ህዝብ ከየት ወዴት ብሎ ወያኔን ለማስደሰት ብሎ ነው መጽሐፍ የጻፈበት ሁኔታ ነው። ያን እንግዲህ አማራ ነኝ ነው ያለው። ከዛ ደግሞ የአዲስ አበባ እንትን ከንቲባ ምክትል ከንቲባም እኮ ነበር። ፕሮፌሰር አሳዝ በታሰሩበት ጊዜ የተገደሉበት ጊዜ ይወዚህ አይደለም እንዴ? ኦኬ። ከዛ 1997 ዓመተ ምህረት ደግሞ በነገራችን ላይ ወደ ከትግራይ ነው ወደ ለንደን ሄዶ ለንደን ከእንግሊዞች ያው እንግሊዝ መንግስት ጋር እንትን ብሎ ወያኔን ከለንደኖች ጋርም ደግሞ በማገናኘት ደረጃ የተጫወተው ሚና ቀላል አይደለም። 1997 ዓመተ ምህረት ሂሮ ለመሆን ወያኔን ተጻረርኩ ብሎ ደግሞ እንደነኛ አይነት አድርባይ ሰዎች ብዙ ጊዜ ሰው መስማት የሚፈልገው ነው እንጂ የሚናገሩ የተናገርነው ነገር ነገ ሊያሳጣን ይችላል ብለው እኮ የወደፊቱን ማያውቁ የዚህ አይነት በሽታና ባዝ ያለው ሰው ነው ማለት ነው። እና በ1997 ዓመተ ምህረት ታስሬ ወጣው ተደበደብኩ ብሎ አስወርቷል አይደለም ወጣ። ከወጣ በኋላ ደግሞ በውጭ ድርጅት አቋቋመ። የ1997 ታስታውሱ ከሆነ ሁሉ ገፍቶ ከሄደ በኋላ የተከፋፈሉበት ጊዜ ጸራማራ ሆኖ ከነ ብርሃኑ ነጋ ጋር ማለት ነው እንትን ከነ ብርቱካን ጋር ባንድ ላይ ወገነ የተቃወመው ለማለት ነው በኢንጂነር ሻውል ይመራ የነበረው ማለት ነው። እና ይሄን ሁሉ የሚያደርግ ሰው ነው ያደረገም ሰው ነው። ከዛ ደግሞ ወደ አሜሪካ ከመጣ በኋላ ከነያጣ ጋር ወይም ደግሞ በጊዜው ደግሞ ህብረት ከሚባለው ኢትዮጵያ ከሆነ ወግንሽ ጋር አይደለም አብሮ ቁጭ አለው ከነሆነ ጋር ነው ታሳውስ ከሆነ ዩሮፕ ውስጥ እንትን የብርሃኑ ነጋ ያሉበት እሱ በትዝብት ተቀመጠ ተብሎ ራሱን እንደ ትልቅ ሰው ነው በሌላው መልኩ እንዲሳልለት የሚፈልገውና ይሄ ሁሉ ያደረገ ነው። ግን ሻቢያ ከጀርባ ሆኖ ያ ምንድነው አንድ እንትን አቋቁሞ ነበር ማለት ኦነግ የብርሃኑ ነጋው እንትኑን አፍርሶ የሄደው የሶማሌ ምናምን ጸረ ኢትዮጵያ ልጅ ግን ከጀርባ በደንብ የሚዘውር የነበረ ሻቢያ ነበር። ይሄ ሰውዬ
ሲዳማን አውጪ ድርጅት
ሻቢያ ጋር እንደገና ደግሞ ገብቶ ምን እንዳደረገም አይተናል ማለት ነው። ይህን ሁሉ ያደረገ ነው። አሁንም ሰውየው የስልጣን በያዘበት ጊዜ እንግዲህ ከእስር ቤት አወጣው ከእሱ ጋር ሰላምታ ተባብለው ምን ብለው እነሱ ጋር ወገንኩ ብሎ እንግዲህ እነሱ ጋር የዘመተበት ሁኔታ ነበር። እነሱ ከገቡ ጊዜ አንስቶ ምታስታውሱ ከሆነ በአማራውና በኦርቶዶክስ ላይ ማአት ግድያ ነው የተፈጸመው። ወለጋ ላይ ማአት ግድያ ነው በአማራ ላይ የሚፈጸመው የነበረው። ኦኬ። ይሄ እንትን አሁን ሸገር ውስጥ የገባ ባለፈው ታስታውሳላችሁ ብዙ ኢትዮጵያኖች በተለም የደቡብ ወገኖቻችን የተጨፈጨፉበት እሱ ሁሉ ሲጨፈጨፍ አይቷል። እዛው ቁጭ ብሎ ነበር። 17 የኢትዮጵያ የአማራ ልጆች ደምቢዶሎ ውስጥ ተጠልፈው ሲጠፉ ምን አለ? ኦኬ። በወያኔ ላይ ጦርነት በተባለበት ጊዜ ከዚህ ሰውዬ ጋር በለው ያድን ሌላ ነበር ይሄን ሰውዬ ዲፈንድ እያደረገ ኦለበሳልን ዛሬ ምን ተፈጠረና ነው እንትን የምንድነው ጎጃም ውስጥ ፍኖተ ሰላም ላይ በእንትን የምንድነው ድሮን ጣለ በዚህ ወጣው ብሎ ራሱ ያታልሉ እንጂ የኢትዮጵያ ህዝብ ያታልላቸው። እና እነኚህ ሰዎች በእውነቱ በጣም አደገኛ ናቸው። የኢትዮጵያ ህዝብ መታለል የለበትም። ቅድም አቶ ንጉሴ እንዳለው ደግሞ እሳት የሚለውን አቋም እንትን ብለው ኢትዮጵያ የሚል የለለ ጦርነት እየሄዱ የለለ የጦርነት ሜዳ ዘገባ እየዘገቡ ስንቱን እንዳወናበቱት እናውቃለንና ከዛ በኋላ ደግሞ ኢትዮጵያ ሁኔታ ተቀይሮ የቀደም ያልካቸው ሰዎች ለስልጣን በውጪው ሲታጩ እሱም ታጭቶ ተቆጫለ አብሮ እንዲቀመጥና እሱ ጋር እንዲሰራ መጽሐፍ ሲጽፍ እንደና አማራ ያለም ነው ያለው። ኦኬ በእንትን ስብሰባ አድርጎ አማራ ያለም ብላ አይደለም እንደ የተሳለቀው ዛሬ አማራ ተፈጥሮ በምን ሂሳብ ነው አማራ ተፈጥሮ ከአማራ ጋር ወገን የሚለን የሚለውን አርግመንት ሁሉ መቀጠልና ማስቀጠል ይቻላልና እነኚህ ሰዎች ተመልሰው መጥተው እንደገና ባደረጉት እንትን ባደረጉት በደል ጎዳና ሲያልፉ ዝም ምንል ከሆነ የኛ ነው ጥፋት የነሱ አይደለም ማለት ነው። ከዛ በተረፈ አንዱ አለ ማን ነው ገዱ አንዳርጋቸው ነው ያልከው እነምንምን ሆዋ የሚባሉት እነኚህ ሁሉ ተወደደም ተጠላም ላለፉት 40 አመት በኢትዮጵያ ውስጥ በአማራው ላይ ለተደረገው በደልና ስቃይና መከራ ሁሉ የመጀመሪያ ግንባር ቀደም ተጠያቂዎች እንደሚሰውች ናቸው። አሁን መጨረሻ ላይ ፋኖ ደግሞ ያው አይመስሉም ሲመታቸውና በሚገባቸው ቋንቋ ማናገር ሲችልና ሁኔታው ደግሞ ባላንስ ፓወሪ ሊቀየር አንድ ቀን ሲቀረው መገልበጥ ያድርባው ጸባይ ነው። እነኚህ ያድርባዎች እንግዲህ በየጊዜው እየተቀበል ማስተናገድ የለብንም። አሁን ትናንት አሁን እኮ ሌሎች እየመሰከሩለት ነው አንድ ማን ነው አሁን የምትለው ሰውዬ የሲምለማ የሚባለው ውስጥ እኮ ነበር አይደለም?
አዎ
ሲምለማ የሚለው እነሱ አገልለው ታለው ኮያ ነገራል ወይን ማስተንፋል አሁን ሳይድ ላይን ይዞ ዳንዴም ለመጨረሻ ይሄን ልናገር ሲል ለድርድር የሚለውን እየገፋን ማለት የፋኖ ለድርድር እንዲቀርብ ነው። እንደውም ድርድር ሲቀርብ በዛ 40 ሴጅ ለመምታት ሰውየው ደግሞ እየተዘጋጀ ያለበት ሁኔታ ስለሆነ እነኚህ ሰዎች አይ ቲንክ የኢትዮጵያ በተለይ ፋኖ እነኚህ ሰዎች ታሪክ እያየና እየተከታተለ ማን ነው ጠላት ማን ነው ወዳጅ በሚለው ሂሳብ መቀጠል አለባቸው ባይና አመስግናለሁ።
በጣም ጥሩ አቶ ንጉሴ ይሄንን አሁን አቶ መለሰ ባነሳው ላይ በእንግሊዝ በነ ዮሐንስ ቧይ ያለው ከዚህ በፊትም ተጠብሽዋለሁ አቶ ዮሐንስ ቧይ ያለው ጎያ አገዛዙ ከሰጠው ለመኖሪያ ከሰጠው ቤት ውስጥ በውድት ለሊት ምስቱን ልጆቹን ሜዳ ላይ አውጥቶት አለበት ልጆቹ ያለ ሸልተር ቀሩ የተባለ የተነዛበት ከዛም አልፎ ወደ ውጪ ለመሄድ ሲፈልግ የተከለከለበት ሁኔታ ተፈጠረ። ምክንያቱም ክልላዊ አስተዳደር ላይ ሄዶ ባደረገው ንግግር ተብሎ ይሄኛው ሰውዬ ይሄው ሰውዬ በክልላዊ መንግስት ጉባኤ ላይ የሆነ ጉባኤ ላይ ደግሞ ተመልሶ ስለ ብልጽግና የመጀመሪያ መንደርደሪያው በግቢያው ብዙ ከኮነነ በኋላ ተመልሶ ደግሞ ብልጽግና ብዙ ነገር ለብልጽግና በአገል ብዙ ነገር ለክልሉ ህዝብ ሰጥቷል ብሎ ያንን ድፍን ያደረገው እንግዲህ በዛን ሰዓት አንድ ቆም ነገር የሰራው አምጣ ቢባል የማያመጣል እንደሰው። ምክንያቱም ያንዛ ስብሰባ ላይ የሚናገረው ህዝብ በካድሬ የተመለመለ የተፈቀደለት አጀንዳው ተሰጠው ስለሆነ መጠየቅም አይቻል። ይሄኛው ሰው የትራንትና አዳምጣና ሁላችሁም እንዳዳምጣችሁት በዛ በፓርላማ ንግግሩ ላይ አገዛዙን ከወቀሰና ከኮነነ በኋላ መጨረሻ ላይ ይሄንኑ አረመን ያገዛዝ የመፍትሄ አካል አቅርቦ ሲያመጣ ራሱን አጋልጦ ቁጭ በድሮን ህዝብን የጨፈጨፈ ገዳማት ላይ ሄዶ ከ600 ነዋሪዎች 500 በላይ የሆኑትን ቀሳውስ መነኩሴዎች ያረደ ድርጅት በመሃል ከተማ ላይ ድሮን ጥሎ ህዝብ የጨፈጨፈ ድርጅት የመፍትሄ አካል ነው ብሎ በሚያቀርብበት ሰዓት ምን ማለት ነው? አቶ ንጉሴ ሲገልጽ ነው
በሙሉ እንዳል በትክክል ገልጸዋል እና አሁን ለምሳሌ ገድዋል ዳርጋቸውን ከማስተውሱባቸው ነገሮች አንዱ ትዝላችሁ እንደሆነ የድንበር ምናምን ኮሚቴ የሚሉት አትላንት ተቋቁሞ ነበርና ለስብሰባ አትላንት ተመጥቶ ነበር ዩቲዩብ ላይ ታገኙታላችሁ። እዚህ መጥቶ እዚህ ባለው ሁኔታ ላይ ካልመጣው ብሎ ቢጋበዝ የነበረ ሰው እኮ እንደዛ የሆነ ድፍንቅል የሆነ ምንም የማይገባው ሆኖን የምናቀው ሰው ቀደም እንዳልከው ደግሞ የተወሰነ በዚህ ምክንያት ቤተሰቦቹን አስወጡት እንደዚህ ያደረጉት ባልበቅ ይሄ ራሳቸው የሚሰፉት ነው ራሳቸው በራሳቸው የሚሰፉት ነው ካሁን ወዲያ ማንንም በየጻፈ ይቅርታ አድርግልኝና ቤተሰብህ ያንተ በሰራው ወንጀል ምንም በነገር ማግኘት የለበትም እኔ ራሱ ወንጀለኛው ይቀጣ ነው ማለት እና ሌሎች ለመጣ እንዲታዘንላቸው የሚያደርጉት ነገር ግን ባንድ ጆሮአችን ገብቶ በሌላ ጆሮአችን የሚወጣ ነው በሌላ በኩል ደግሞ ቀደም በእንትኑ ላይ ለመጨመር ደግሞ የማን ነው የአንዳርጋቸው ጽጌ ለፍኖተ ካርታውን ለአብይ ሰጠውት የሚለው እሱ ነው እና የእሱ ፍኖተ ካርታ እየሰራ እዚህ መጥቶ ሊያስተካክልለት ነው የመጣው ይሄ ሁሉ መታወቅ አለበት እና እንደዚህ አይነት ልክ ቀደም መለስ እንዳለው ይሃፋነቱ እኮ እሱም ራሱ እኮ ይሃፋነኝ አይደለም የከሌ ሹፌር ነኝ ነው እኮ ያለው የከሌ ሹፌር ነበርኩ እኮ ነው ያለው እና በእንደዛ አይነት መታወናብልበትና እስከዛሬ ድረስ ደግሞ ይሃፋ ደሞልማ ከርሶ የወጣው ጠቅላይ ሚኒስትሩን አገኘው ያለው ወራዳሽ ማግደል ይሃፋ ነበር ካለ ከተደረገለት እና ይሄን ሁሉ መርሳት አለ መርሳት የለበትም ማለት ነው እና እሱም ደግሞ አሁን ወጥቶ ስለ ፋኖ የሚለው ነገር ይኖራል ይያስባለው እሱም ደግሞ ለመጣጋት አሁን ሲፈልግ በሌላ በኩል ልክ የነሱ ጓደኛ ደመቀ መኮንን አፈታም ማህይም አሁንም በውጭ ጉዳይ ሚኒስቴር ላይ ሆኖ ምንድነው የሰጠው አስተያየት ይሄን በሚመለከት የሰጠው አስተያየት አለ ማንንም የሚወክሉት የምትወክለው አሁን እኮ ወክልና በዘርህ ነው በዘርህና በምናምን ሆኖ ነው ያለው ከተባለ በአካባቢ ያለህበትና በቋንቋ ከተው የተወሰነ ሪፐብሊክ ውስጥ የኖርክ በቋንቋ የተወሰነ ክልል ተብሎ የተሰጠህ ላይ የኖርክ ለምንድነው ቀደም ያነሳው የሌላ ጀነራል አንተ ላይ የሚሾምበት ምክንያቱ ምንድነው ትሰማዋለህ ወይ እሱንስ ልክ ለእንደዚህ እንዲጠቅም ተብሎ የተሰራው ማዕከላዊ መንግስት እንዳይኖር ተደርጎ የተሰራው ነገር አሁን ተግባራዊ መሆን አለበት ማጋውን ልክ የመሳፍንት ዘመን ነው እንዴት ተጀመረው ከዛ በኋላ እንደገና ተመልሶ ኢትዮጵያን አንድ የሚያደርግ ስም የለም እንጂ አንድ ግለሰብ የለም እንደ ቴዎድሮስ ፋኖ ቴዎድሮስ ሆኖ ተነስተዋል ስለዚህ በቀደም ባልከው በኢትዮጵያ ውስጥ ከተነሱት ሌሎች በእንደዚህ አይነት ህዝብ ጣል ከሆኑ ግለሰቦች አንዱ መረራ ጉዲና ነው መረራ ጉዲናም እንደዚሁ መጥቶ አፉን ከፍቶ ተለፋዶ በሪፖርተር በተባለ የወያኔ ጋዜጣ አሁንም የወያኔ ጋዜጣ ይወጣል ኢትዮጵያ ውስጥ የበዚህ የወያኔ ጋዜጣ ላይ እንደፈለገው የሚፈልገውን አካል ሰድቦ ወጥቷል እሱ ከዚህ የበለጠ የተካነም ስለማይመስለኝ ሁልጊዜ በስድብ ነው የሚኖረው ሁሉንም ጠራትም የሚለውን ወዳጅም የሚለውን እየተሳደበታል
የለመራራን እና የነኝን
ነው እዚህ ላይ የመጣሁበት ምክንያቱ አሁን ባለው ሁኔታ ላይ ተጨምሮ የኢትዮጵያ ህዝብ አንድ የለመደው ነገር መሳሪያ እየተሸከመ መውጣት ነው የሚለው በተለይ ፋኖን የሚመለከት ነገር ስለተከሰተ ነው እና በነገራችን ላይ በመጀመሪያ ደረጃ በኢትዮጵያ ህዝብ ክብር የሌለው ወራዳ ሰውነቱን ይወቀው መጀመሪያ ማንንም የሱን የሚቀበል እንደሌለ ካወቀ በኋላ ቦታውን ጥጉን ይዛል ግን ዋና እዚህ ላይ ለማስተራረፍ መፈልገው ምንድነው ሪፖርተር የተባለው ጋዜጣ አሁንም የወያኔን ስራ የወያኔው ትግራይ ውስጥ ይሄ በደል ተሰራ ይያለ የሚጽፍ እንጂ በምንም አይነት ለኢትዮጵያ ህዝብ ወክሎ ለኢትዮጵያ ህዝብ የሚወጣ አይደለም ፖለቲካ ደረጃ ሌላው ደግሞ ጋዜጣቸው ምንድነው ፋና ብሮድካስቲንግ የሚለው ይሄንን ፕሮፓጋንዳ ያካሄደ መሆኑን ህዝብ አውቆ ቦይኮት ያደረጋቸው ከነሱ የሚወጣው በሙሉ ማስተባበያ እንጂ ትክክለኛ ዜና ዓለም ሆኖን እንዲያውቅ እንዲረዳ ለሚለው ነው
አዎ በጣም ጥሩ የነሱ ላይ አሁን ወለዛ ወጥ ያገኝ ያመራውኝ ነው ያለውትና ምንድነው እንግዲህ ይሄ እንግዲህ በተናጠል ከመንገደል በአንድነት ቆመን እንታገል በሚለው ራሳችን ስር ያደርገን ያለነው እንደነዚህ አይነት አስመሳዮች እየመጡ ስለሆነ እነኚህንም በከፍተኛ ጥንቃቄ ማየት እንዳለብን ከጠላት የሚወረወረውን ጥይት ብቻ ሳይሆን እነኚህ ውስጥ ሆነው ደግሞ እኛን መስለው ፋኖን መስለው ኢትዮጵያውያን መስለው ከፍተኛ ምሽናቸው ጸረ ኢትዮጵያና ጸረ አንድነት ጸረ ፋኖ መሆኑን እያጋለጥን መጋኛ መሆን እንዳለብን እየገለጸን በተለይ ደግሞ ሌላው አሁን በተለይ ሰፊው የአማራ ማህበረሰብ ለመብቱ የሚያደርገው የህልውና ትግል በከፍተኛ ደረጃ በዓለም አቀፍም ደረጃ በኢትዮጵያ ህዝብም ደረጃ በትግል ሂደቱ ጥራት ያለው ሰው እንደ ሰው የሚያስብ ሁሉ የሚያደንቀው ለመብት መከራከር ምን እንደሚመስል የሰውን መብት ደግሞ በማክበር ደረጃ ምን እንደሚመስል የታየበት ለጠላት ከፍተኛ የራስ ምታት የሆነበት የትግል ሂደት እየተካሄደ ይሄ ትግል ከፍተኛ ስጋት የሆነው በኦሮሞ አክቲቪስቶችና በትግራይ አክቲቪስቶችና የትግራይ ግዚያዊ ክልላዊ አስተዳደር መንግስት ዘንድ ነው። ከመላው ኢትዮጵያ ከነኚህ ሁለቱ ክፍሎች ይህ ህዝብ ለዲሞክራሲ ለፍትህ ለኩልነት የመሄድ ትግል ለምን ያስፈራቸዋል ብለን በምንልበት ሰዓት እነኚህ ሁለቱም ድርጅቶች ሰፊውን የትግራይ ህዝብ ምሽግ አድርገው የግል ጥቅማቸው ለማካሄድ የሚያካሂዱ ግለሰቦች ቡድኖች የተቆጣጠሩት የማረኩት የግል ያደረጉት አገርን አሁንም የግል አድርገው ለመቀጠል የሚያደርጉት ትግል እንደሆነ የሚያሳይ በኦሮሞቹም አካባቢ ጥቂት ግለሰቦችና ቡድኖች ሰፊውን የኦሮሞ ህዝብ አፍነው አግተው የኦሮሞ ህዝብ ችግር ያልሆነውን ችግር አስመስለው በማቅረብ የአማራ ህዝብ ሊያርድህ ነው፣ ሊገልህ ነው፣ አህዳዊ ነው፣ አንድ ቋንቋ አንድ ሃይማኖት በላይ ላይ ሊጭን ነው እያሉ ላለፉት 40 ዓመታት ሲሰብኩት የነበረው አሁን እነሱ እያደረጉ ካለው ሁኔታ ጋር ሲታይ ይሄ ሊመጣብን የሚባለው ሁኔታ የማያቀዝብ ነው እንዳው እና አሁን እነኚህን ኃይሎች ማጋለጡና የኦሮሞ ህዝብ ምሽግ መሆን እንደሌለበት የትግራይ ህዝብ ለነኚህ አረመኔዎች ምሽግ መሆን እንደሌለበት ከደረሰበትና ከያሰቃዩት ካለው የስቃይ ደረጃ አቋያ ሊያውቅ አይገባም ወይ? ከዚህ ከፋኑ ህዝብ ጋር ሊተባበርና አንድ ሆኖ ሊዋጋ አይገደድም ወይ? አቶ ልብስ
ምንም ጥያቄ የለውም። የሚያመራው ወደዛው ነው። በነገራችን ላይ ይሄን ሁኔታ ደግሞ የበለጠ የሚያባብሰውና የገፋፋውና ከሚታሰበው ውጪ እንዲፋጠን የሚያደርገው ደግሞ በተለይ በመላ አገሪቱ ውስጥ ያሉ አማራዎችን የማፈንና የማፈስ እንዲሁም የመግደል ዘመቻው ነው። በአዲስ አበባ አካባቢ ያፈኗቸውን ቁጥራቸውን እንኳን የማይናገሯቸውን በየትምህርት ቤቱ መታሰሪያ ያደረጉትን በሙሉ የምናስታውሰው ነው የተደረገ ነው። በሁለተኛ ደረጃ ወላጆቻቸው እንዳይጠይቋቸው እንዳያያቸው የሚደረጉ ሁሉ አሉ። እና ይሄ ከባድ ፍርሃት በመጀመሪያውኑም እንደመለማመጥና ልክ እኩል እንደሆነ የሚደረገውን ሁኔታቸውንና ጠባያቸውንና ይሄንን ፋሽስታዊ ትብሪታቸውን እንደመታው እየባሰባቸው ሄዷል። እና ይህ ሁኔታ የበለጠ በአሁኑ ሰዓት ያለው በዋናው ነገር ምንድነው? ወደ ግፊትህና ለነጻነት የምታደርገው ትግል እየባሰብህ የሚሄደው ምንድነው? ቁጭ ብለህ ለምንድነው የምትሞተው? ቁጭ ብለህ ምንም ነገር ይሄ ነገር በሰላማዊ መንገድ ቢፈታ ወይም ደግሞ በሌላ ቢፈታ ግን የትግሉ አካል ሳትሆን ቁጭ አልከው ለምንድነው የሚገድልህ? መጨረሻ ላይ ጥያቄ የሚመጣው ለምንድነው የሚገድልኝ? ይሄን ቁጭልኩኝም ታገልኩም አልታገልኩም ከመገደል ምን ማድረግ ነው ያለብኝ የሚለው ጥያቄ ህዝብ ውስጥ የሚሳፍርበት ሰዓት ላይ ደርሰናል። ስለዚህ በመላ ኢትዮጵያ መብት ፈላጊም በሁለተኛ ደረጃ በዘርህና በአማራነትህ ብቻ በአማርኛ ቋንቋ ተናጋሪነትህ ብቻ እየተፈለከና እየታፈንክ የምትገኝህ መጨረሻውንና ውጤቱን የመቀየሪያውን ሁኔታ የምትረዳው አንተ ራስህ ነህ። ይህ ሁኔታ ለአምባገነን ገዢዎቹና ተከታዮቻቸው ካድሬዎች እና እነዚህ ጀሌዎች እንደፈለገ ዓለምንም ፍርድ እየወሰዱ የሚገልጹትና የሚገርፉት ሰዎች ወዮላቸው። ይሄ ብቻ ነው ያለውና የፋኖ ትግል ወደዱትም ጠሉትም በመላ አገሪቱ ራሱን ወለጋን አሩሲንና ካፋ እንዲሁም ኢሉባቦርን ጨምሮ የሚስፋፋ ነው የሚሆነው ከነሱ ቁጥጥር ውጪ ነው። ኦልሬዲ ተቀጣጥሏል አይጠፋም። ስለዚህ እርምጃ ላይ ነው። አመሰግናለሁ።
በጣም ጥሩ መለስ። ይሄ የኤትኒክስ ፖለቲክስ ቅድም እንደው ለማለት እንደሞከርኩት አንድ ሼልፍ ላይፉ ያለቀ የጣሳ ምግብ ወይም ደግሞ መድኃኒት ሲያልቅ አስቀንጥሮ ነው የሚጣለው እንጂ እንደገና ሪሳይክል አይደረግም። ምክንያቱም ፐርፐሱ አክትቧል። ይሄ የኤትኒክስ ፖለቲክስ እስከዛ ድረስ ሄዱበት። አሁን በደረሰበት ደረጃ ላይ ሲታይ ያን ላይፍ ሼልፍ ላይፉን የጨረሰ አይደለም ወይ? በተለይ ደግሞ አሁን እነኚህ በዚህ በጠባብ ሆነጎችና በትግራይ አባደረጅኞች አካባቢ እየተነሳ ያለው ሰን ይያጣ አይደለም?
አዎ ሼልፉ እኮ ስላለቀለት ነው። አምኛ አስመጣይ ሰዎች እንትናቸው ይያወለቁ እንደገና ደግሞ ፋኑንን አማራምን ለማለት አይደል? ምታስተውሱ ከሆነ እንትና ለብርሃኑ ነጋና አንዳርጋቸው ጽጌ ካቋቋማቸው ድርጅቶች ሁሉ ኢትዮጵያ የሚባል ነገር የለው ኖሮታውቅ። ኢዜማ መጨረሻ ላይ እንዴት እንዳደረጉት ባይታወቅም ቆሎ ማለት ነው። ሌላው ቀርቶ ቅንጅት ተብሎ በሚቋቋምበት ጊዜ ያን የህብረትን አፍርተው ቅንጅት ብለው ነው እንጂ ያሉት ኢትዮጵያ ናት። ተዳንም ኪል ብሎ ነበር የተነሳ ሰው ያደለም እንዴ? ከውጭ ሀገር የክልል ኢንተርናሽናል የቅንጅት ኢንተርናሽናል ብሎ ነው እንትን ያለው። ኢትዮጵያ የለውም ግን ወሰለን ኢትዮጵያ የለውም። ኦኬ ከዛ ደግሞ እንትን ወደ እንትን ሄዱ። የኢትዮጵያ አርበኞች የሚል ነገር አልነበረም እንዲስቱሩ ያደርገው ግን ወት አርበኞች ምናምን እንትን ያለው ያሉት ማለት ነው። ይሄን ለምን አሉት? ሻቢያን ላለማስቀየም እነወነግ እና ጸረ ኢትዮጵያ ከሆኑ ኃይሎች ጋር አብሮ ከመስራት አንጻር ነው ቅኝታቸው ማለት ነው። አሰላለፋቸውም እንደዚህ እና አማራ የለም ብሎ መጽሐፉ ራሱ የሁሉ እንግዲህ በተጨባጭ አሁን ግልብጥ ብሎ እንግዲህ አማራ እና ፋኖ ማለት ጀምሯልና ይሄ እንትኑ የኤትኒክ ፖለቲክስ ኦሬዲ ነገሩ ስላለቀለትና ሊያበላን ስለማያዋጣም ግልብጥ ብለው እንግዲህ እንትን አማራን እንዲሉን ነው ማለት ነው። እና አዎ እንትን የኤትኒክ ፖለቲክስ አይ ቲንክ ያለቀለት መሆኑን የሚታወቀው አሁን እንዲሁ በደፈና ኢትዮጵያ የኢትዮጵያ አንድነት ብለው ሁሉም ኢትዮጵያዊ እንትን ወጥቶ ይዘፍ ደስተኛ ነው የሚያ ደስተኛ የማይሆነው ማን ነው? ወያኔዎቹና ኦነጎቹና በዛ ዙሪያ ያሉት ግለሰቦች ብቻ ናቸው። ለምንድነው ዲሞክራሲ የማይፈልገው? ለምንድነው አንድነት ጥያቄ የሚፈሩት? ለምንድነው ዲሞክራሲ ያሆነ ፍራስ መንጣት አለበት? ሁሉም ደግሞ ተማክሮ እና ደግሞ ሪኮንሳይላድ ማን የብሔራዊ እርቅ አድርጎ ወደ ተደላደለ ስራት መድ የሚጠሩ ዘንድነው ሲጠየቃሉ ስለሚጠየቁ ነው። ምክንያቱም የብሔራዊ እንትን አንድነትና ብሔራዊ ሪኮንሳይል ምንድነው ርቆ ሰላም የሚል ነገር ሲመጣ ፍትህም አብሮ ሊመጣ ስለሚችል በፍትህ ከፍትህ አንጻር ደግሞ የበደሉ ሰዎች ተጠያቂ መሆን አለባቸው የሚል ስምምነት ሊመጣ ስለሚችል በዚህ ሂሳብ ላይ እነሱ ሊጠየቁ እንደሚችሉ ስለሚያውቁ ያ ጊዜ እንዳመጣ እስከመጨረሻው ድረስ ይሄዳሉና ኤትኒክ ፖለቲክስ ያለቀለት የሚባለው እንግዲህ ከዚህ አንጻር ነው ብያምናለሁ። የፍትህ ጥያቄ፣ አንድነት ጥያቄ፣ የሰላም ጥያቄ ከተባለ ማንም ሰብአዊ ፍጡር የሚደግፈው እንጂ የሚያወግዘው አይደለም። እነሱ ግን አውግዘው ነው ቁጭ አሉና ኢን አይሶሌሽን እየቀጠሉ ያሉ ለዛ ነው ለማለት አመሰግናለሁ።
በጣም ጥሩ። በተለይ በአሁኑ ሰዓት በከፍተኛ ደረጃ በታሪኩም ለብቻው ታግሎ አንድ ቀንም በሜዳ ያልተገኘው ኦነግ የሚባለው ድርጅት ሪሊ የኦነግ የሚባለው ሰሞኑን እየወጣ ካለው ከነሱ ከራሳቸው ካምፕ ኤግዚስታንስም እንዳልነበረውና እንደሌለው ምክንያቱም አገዛዙ ላለፉት 5 አመታት ሲያስተጠቀውና ሲያሰለጥነው የነበረው ኦነግ ይያለ የሚያስተጠቀው የነበረው የኦሮሞ ወጣቶች በቀጥታ ለአገዛዙ መመልመል ስለማይፈልጉ ኦነግ ይያለ በዛ ውስጥ መልምሎ አሰልጥሎ ዩኒፎርም አልብሶ በአደባባይ በዩኒቨርሲቲዎች በካምፓሶች ሁሉ ነበር በደቡብ በኦሮሚያ ክልል ውስጥ ሲሰለጥኑና ሲመረቁ የነበረው። ነጭ ድንኳን ሜዳ ላይ አንጥፈው ነበር ሲመረቁ የነበረው። ይሄ ስራ ኦነግ ይያለ ያስመርቅ የነበረው አብይ አህመድ አሊ እንደነበረ። አብይ አህመድ አሊ ኦነግ ይያለ ያስመረቀ ስምሪስ ሲሰጥ ደግሞ ኦነግ ሸኔ ይላቸዋል። ምክንያቱም ኦነግ ሸኔ የሚላቸው ዛት ኢዝ ሚሽናቸው ያን ያነው ተልኳቸው። ነገር ግን የኦሮሞ ወጣት ኦነግ ሸኔ ወይም ደግሞ ብልጽግና ሆኖ መመልመል ስለማይፈልግ እነሱን ትራፕ ማድረጊያና የኦሮሞ ነጻነት ድርጅት ነው ይያለ ህዝቡ እንዲያምን እየተደረገ። አሁን ግን 11th hour ላይ ዛሬ አብይ አህመድ አሊ ሁሴን ችግሩ ሲገጥመው ይሄንን ኃይል በቀጥታ በአማራ ክልል ውስጥ የመታደሩ ልብስ አልብሶ አስተማርቷል። ኦነግ ሸኔ የራሱ የኦሮሞ የኦነግ የሚባለው ድርጅት አሁን ልክ እየተናገርን ባለበት ሰዓት ሰፊው የኦሮሞ ህዝብ እየጠየቀ ያለው ጥያቄ አገዛዙ እንደዚህ በተደከመበት ሰዓት በሰሜኑ በከፍተኛ ጦርነት በተወጠረበት ሰዓት እንዴት ነው አንዲት ነጻ ግዛት እንኳን ማያድ ያልቻለው? ወይስ ደግሞ እስከዛሬ ሲነገረን የነበረው ሌላ ትንግርትና ሴራ ነበር እያለ በኦነግ ላይ ራሱ ከፍተኛ ጥያቄ የተነሳበት ሁኔታ ውስጥ ነው ተፈጠረው። አሁን ያለው የኦሮሞ ህዝብም እስከዛሬ በስሙ ሲነገድ የነበረው ህዝብ አሁን ጥያቄ እየጠየቀ ነው ያለው። አዎ ሰፊው የኦሮሞ ህዝብ ለነኚህ ካህዲዎች ምሽግ መሆን የለበትም። ሰፊው የኦሮሞ ህዝብ እነኚህ ካህዲዎች የኢትዮጵያ ህዝብ ለዲሞክራሲና ለስርዓት ለውጥ በየሚያደርገው ትግል በኦሮሞ ህዝብ ላይ አሃዳዊነትን አንድ ሃይማኖት አንድ ባህል አንድ ቋንቋ ቢጭንበት ነው እየተባለ የሚሰጣው ዜና ሐሰትና ውሸት መሆኑን አውቆ እንድታገላቸው የሚጠይቅበት ሰዓትና ሩቅ እንደማይሆንም እንደሆነ ያሳሰብን። ፕሮግራማችንን ከመዝጋታችን በፊት ለአድማጮች ለተመልካቾቻችንና ለፕሮግራማችን ተከታታዮች አሁንም ማስተላለፍ የምንፈልገው ፍኖተ ዲሞክራሲ ፒአርፒን የዩቲዩባችንንና ፍኖተን እንድት ሼርና ላይክ እንድታደርጉልን እየጠየቅን ምክንያቱም ዩቲዩብ ለሰፊው የኢትዮጵያ ህዝብ ለትግል አጋር ለማስተዋወቅ ማለት ነው። አመሰግናለሁ። የዛሬው ዝግጅታችን የስካሁኑ ነበር። በሚቀጥለው ሳምንት እስከምንገናኝ ጤና ይስጥልኝ። ፍኖተ ዲሞክራሲ ኢቲአርፒ ዌብሳይት ሼር ያርጉ፣ ላይክ
Down the road.